በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለተኛ ዙር ክርክር በትናንቱ ምሽት በመካከለኛው ምዕራብ ዩናይትድ ስቴትስዋ ሚዙሪ ክፍለ ግዛት ዋና ከተማ ሴንት ሉዊስ የአሜሪካ ዩኒቨርሲቲ ተካሂዷል። የሁለቱ ዋና ዋና የፖለቲካ ፓርቲዎች እጩዎች ዲሞክራቷ ሴናተር ሂለሪ ክሊንተን እና የሪፐብሊካኑ እጩ ዶናልድ ትራምፕ ክርክር የምርጫውን ሂደት ሳቢነት ያህል አነጋጋሪ ነበረ። ኃይለ ቃላት ጭምር የተሰሙበት የትናንቱ ክርክር ዛሬ ሙሉን ዩናይትድ ስቴትስ መገናኛ ብዙሃን ሞገዱን አጨናንቆሏል። መሰንበቻውንም እዚሁ ላይ እንደሚያቆያቸው ተገምቷል። የሕግ ጭብጦች ጭምር የተነሱበትን ክርክር ይዘት እንዲተነትኑለት አሉላ ከበደ አቶ ዮሐንስ አሳፋን አነጋግሯል። ወደ ውይይቱ።
አቶ ዮሐንስ አሳፋ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ ለዚህ ስላቀረብከኝ።
አቶ ዮሐንስ ከሕግ ባለሙያነቱ በተጨማሪ የሕግ ጉዳዮችም የተነሱበት ክርክር ነው። የትላንት ምሽቱ ፕሬዝዳንታዊ ክርክር ለየት ያለ ገጽታ ነበረው። ለረጅም ዓመታት የዩናይትድ ስቴትስ ፕሬዝዳንታዊ ክርክሮችን እንደተከታተለ ሰው፣ ይልቁንም ደግሞ በፕሬዝዳንታዊ ምርጫ ዘመቻዎች በንቃት እንደሚሳተፍ ሰው በቅርበት ይሳተፉ እንደነበር አውቃለሁ ከዚህ ቀደም በነበሩ ፕሮግራሞቻችን። ምን ተመለከቱ? የትላንቱን ክርክር እንዴት ታዘቡ?
በጣም የሚገርም እና ለየት ያለ ክርክር ነው የነበረው። እኔ እንግዲህ አሜሪካን ሀገር ከመጣ 28 ዓመት ሆኖኛል። ከቡሽ ዱካከስ 88 በፈረንጆች አቆጣጠር ጀምሮ ክርክሮችን ተመልክቻለሁ፣ እድል አግኝቻለሁ ለመከታተል ከሀይ ስኩል ጀምሮ ማለት ነው። እንደዚህ አይነት በህይወቴ አጋጥሞኝ አያውቅም። በአሜሪካንም ህዝብ ታሪክ እንደዚህ አይነት ኖሮ የሚያውቅ አይመስለኝም። አንደኛ በጣም ስድብ እና
ኃይለ ቃላት
የበዛበት እዚህ በፕሬዚዳንት አመራረጥ ደረጃ ቦታውን ያልጠበቀ የስድብ ክርክር ነው የነበረው። እንደ የሚያስደነግጥ አይነት
አቶ ዮሐንስ፣ ይሄ ምናልባትም የእርስዎን ሙያዊ እይታ የሚጋብዝ ነው። በደምሳሳው ለየት ያለ ምርጫ መሆኑ ኃይለ ቃላትና ስድብ አዘል አነጋገሮች ሁሉ የታዩበት ምናልባትም ጠንከር ያለ ክርክር በሚጠበቅ ፕሬዚዳንታዊ ምርጫ ክርክር ከጥንካሬ ይልቅ አጉልነቱ ያየለበት በመሆኑ ብዙዎችን እያነጋገረ ነው። ዶናልድ ትራምፕ ተቀናቃኛቸውን እኔ ብመረጥ አሳስሮታለሁ፣ በህግ የሚጠየቁባቸው ጉዳዮች አሉ ሲሉ የህግ ምርመራ ሂደት ያካሄደውን የፌዴራል የወንጀል ምርመራ ቢሮ ውሳኔም ያጣጣለ አቀራረብ እሳቸው ላይ የተለየ የህግ እርምጃ እንዲወሰድ ለማድረግ ዋና ስራቸው እንደሚያደርጉት ተናግረዋል። ያልተለመደ መሆኑ ብቻ ሳይሆን በህግ አይን ይሄ ምን ማለት ነው?
አንደኛ ደረጃ የሚያሳዝነው ዶናልድ ትራምፕ የአሜሪካንን ህግ እና ስርዓት ህገ መንግስት አስተዳደር እና አሰራር አለማወቅና አለመገንዘብን የሚያሳይ ነው። ምክንያቱም ማንም ሰው በዚህ ሀገር በሱ ደረጃ ያለ ሰው ይሄ በጣም መሰረታዊ የሆነ ጉዳይ፣ አንድ ፕሬዚዳንት ሁሉ ስልጣን የለውም ማንንም ሰው ከመሬት ተነስቶ ሊያሳስርና ሊያስወነጅል አይችልም። ጥያቄው መጀመሪያው ምርመራ ላይ ከወጣው ሪፖርት ስህተት አለ ከተባለ ያ ስህተት እንደገና እንዲታይ ተደርጎ እንዳልኮ የፌዴራል የወንጀል ምርመራ ድርጅት እንደገና እንዲያየው ሊደረግ ይችላል። ስፔሻል ፕሮሲኪተር ወይም ልዩ አቃቤ ህግ ሊያዝና ሊመርጡም ይችላል። አሁን የተካሄደው ምርመራ ራሱን የቻለ ኢንዲፔንደንት የሆነ ምርመራ ነው የነበረው። እንዲያውም ዋናው የዚህ የፌዴራል የምርመራ ኃላፊ ሪፐብሊካን ራሱን የቻለ ነው።
ገለልተኛ ሆኖ ስራው የሚጠይቀውን ኃላፊነት የሚወጣ ክፍል በፖለቲካ ዝንባሌያቸውም ሪፐብሊካን ዘመም የሆኑ ናቸው፣ ለዚህ ጥያቄ የማያመቹ።
አዎ። እና አሁን ኦልሬዲ በዛ አልፎ የወጣውን ውሳኔ ማለትም ሂለሪ ክሊንተን ወንጀል አልሰራችም፣ በትክክልም አንዳንድ ነገሮች ባይሰሩ ከወንጀል የሚደርሱ ደረጃ አይደሉ ስህተት የተሰሩትም ብሎ ደምድሞ ወስኗል። ትልቁ ዋናው ነገር አነጋገሩ ስልጣን አለኝ እኔ ፕሬዚዳንት ከሆንኩኝ አንቺን አሳስርሻለሁ ነው ያለው። ያን አይነት ዛቻ በዚህ ሀገር ህጋዊ አሰራር ህገ መንግስት አይፈቀድም፣ ሊሆንም አይችልም፣ ተሰምቶ ተደርጎ ማይታወቅ።
አቶ ዮሐንስ፣ እስኪ ከዋና ገጽታው እንደርደር። ፕሬዚዳንታዊ ምርጫው ከሰላሳ ቀናት በታች የቀሩት ነው። በዚህ ጊዜ ማንን ልምረጥ የሚለው ውሳኔ ላይ ያበቃለት ውሳኔ ላይ ያልደረሱ ሴናተር ሂላሪ ክሊንተንም ሆነ ዶናልድ ትራምፕ እኔን እንዲደግፉ ሰዎች አገኛለሁ ብለው እንዲጥሩ የሚጠበቅበት ክርክር ቅዳሜ ማለዳ ሾልኮ የወጣ የቪዲዮ ፊልም ከ10 ዓመት በፊት ዶናልድ ትራምፕ የተናገሯቸው ሴቶችን በጸያፍ ቃላት የገለጹበት ቪዲዮ ሾልኮ ከወጣ በኋላ ከባድ ኪሳራ ደርሶባቸው ነው ወደዚህ ክርክር የመጡት። ደጋፊዎቻቸው ሆኑ የፓርቲያቸው አባላት ቀድሞ የነበራቸውን ድጋፍ በከፍተኛ ደረጃ ያጡ በነበሩበት ማግስት የተደረገ ክርክር ነውና ከዛ አንጻር በመድረኩ ያሳዩትን የክርክር አቅም እንዴት ይገመግሙታል? በተጓዳኙ ደግሞ ሴናተር ሂላሪ ክሊንተን የተሻለ እድል ይዘው የመጡበት ክርክር መድረክ ነበርና እንዴት ይገመግሙታል የሁለቱን አፈጻጸም?
አዎ እውነት ነው ይሄ ክርክር ትልቅ ሚኒንግ አለው ለሁለቱ። እንዳልከው በዚህ በወጣው በቪዲዮው ምክንያት ሂላሪ ክሊንተን ያሉበት ቦታ ጠንከር ያለ ቦታ ነው። ምክንያቱም አሁን አቴንሽኑ ወደ ዶናልድ ትራምፕ ላይ ነው እና እነዚህን ጥያቄዎች መመለስ አለባቸው ተብሎ የቀረበ ስለሆነ ያፈገፈጉ ያለበት ሁኔታ ነበር መነሻው። ከዛም አልፎ የመጀመሪያው ክርክር ላይ ሳይዘጋጁ ነው የቀረቡት የሚል ግሬስ አይደሉም የሚል ብዙ ትችት ነበር። ለዚህኛው አንደኛ በዶናልድ ትራምፕ በኩል ተዘጋጅቶ ቀርዋል የሚል አስተያየት አለ ከበፊቱ የተሻለ። ይሄም ማለት ሲሪየስ ነው ለዚህ ምርጫ እና ምናልባት የተለየ ውጤት ሊያመጣ ይችላል የሚል ለይሄም ምን ያመጣል ማለት ነው። አሁን ሰሞኑን እንደምታውቁ ሆነ የተለያዩ ትልልቅ የፓርቲ አባሎች ሴኔተሮች እንደገና ሐሳባቸውን እየቀየሩ ነው ስሱን የሚደግፉበት ነገር በቪዲዮ ብቻ ሳይሆን ባለፈው ክርክር አለመዘጋጀትና ራስን በማዋረዱ። ግን ይሄ ክርክር አሁን በቀረበበት በረም ተዘጋጅቶ የተሻለ አቀራረብ ስለነበረው ምናልባት ለምርጫው የተቀናበረ ውድድር ያቀርብና ጥሩ ሊያመጣ ይችላል በሚል አስተያየት አለ። በዛ በኩል በሂላሪ በኩል ማን ያሸነፈ ክርክሩ የሚለው እንደተደረገው የሰው ድምጽ ሂላሪ ያሸነፈች የሚል ነው። 53% ለሱ 47% ለሱ የሚል አስተያየት አለ ህዝቡም በአጠቃላይ። ግን እሳቸው ደግሞ በጥንቃቄ ያቀረቡት ስም የቀረበባቸውን ጥያቄዎች መልሰዋል። አንደኛ ያው ሂላሪ ክሊንተንም ቢሆን ድጋፍ ያላቸው በጣም ጠንካራ አይደለም ሊያገኙ ከሚችሉት ላይ አልደረስም ያለውም ያን ያህል ጠንካራ አይደለም። ምክንያቱም ከመጀመሪያውኑ ውድድር ላይ ዴሞክራቲክ ፓርቲ ያለ ጊዜ እንዳየነው ለሰነተር በርኒ ሳንደርስ በጣም የሚደግፉ ሰዎች ነበሩ። ከዛ ሁሉም አልተመለሱም። የተለያዩ ታሪካዊ የሆኑ ነገሮች እሳቸውን ወደ ኋላ የሚጎትቱ ነገሮች ነበሩ። ኤክሳይትድ አልነበረም የዴሞክራቲክ ፓርቲ ቤዙም ቢሆን እና አሁን በተመነሱት ነገሮች ምክንያት የቪዲዮም ሆነ ያለፈው የመጀመሪያው የክርክር ውጤት የዴሞክራቲክ ፓርቲ ደጋፊዎች ሳይትመንታቸውን ጨምረዋል፣ ጥሩ ሁኔታ ላይ ይሆናሉ ተብሎ ተጠብቆ ነበር። አሁን ደግሞ በዚህኛው ክርክር እንደዚሁ ጥሩ ክርክር ስላቀረቡ ድጋፋቸው እየጨመረ ይሄዳል። ይሄ ቪዲዮ በተለይ ሴቶች ትልቅ ከተማዎች አካባቢ የሚኖሩ የተማሩ ሴቶች የበለጠ መጀመሪያውንም ለሂላሪ ክሊንተን ነበር የሚደግፉት አሁን የበለጠ ደግሞ ተጨማሪ ድጋፍ ያመጣሉ የሚል አስተያየት አለ።
የሪፐብሊካን ፓርቲ አባላት የሆኑ ሴቶች ጭምር በዚህ ዶናልድ ትራምፕ በተተቹበት ጸያፍ በተናገሩበት ምግባራቸው ሳቢያ የነሱንም ድጋፍ ያጣሉ ተብሎ እየተሰጋ ነው።
አዎ እሱንም ጭምር ማለት ነው። ግን ዞሮ ዞሮ መጨረሻው ምንድን ነው? ይሄ ሀገር በጣም በአይዲዮሎጂ በአስተያየት የተከፋፈለ ሀገር ነው። ሪፐብሊካን እና ዴሞክራቶች ፓርቲያቸው እንደሚደግፉት እንደዚህም ሆኖ ዶናልድ ትራምፕ እንደዚህ አይነት ስህተት እየሰራ ብዙ ሰዎች ዶናልድ ትራምፕ ብለው ሳይሆን ሪፐብሊካን ፓርቲ ብለው የሚመርጡ አሉ። እና አሁንም ቢሆን ልዩነቱ የደጋፊዎች ቆጠራ ላይ እንደምታዩ ፖሊንግ ዳታው እንደምታዩ ብዙ የተራራቀ አይደለም። መሀል ላይ 5-6% የሚሆኑ ኢንዲፐንደንቶች አሉ። ማለት ከሁለቱም ፓርቲ ያልወገኑ መካከለኛ ብዙ ጊዜ የዚህን ሀገር ምርጫ የሚወስኑት እነሱ ናቸው። አሁን ጦርነቱ ለእነሱ ነው። አብዛኛዎቹ ወደ ሂላሪ ክሊንተን ያዘነበሉ ይመስላል። ግን ወደፊት ወደ ኋላ ይላሉ አልጠበቅም። አሁንም የሚወላወሉ አለ። ግን ባለፉት 2-3 ዓመት በተፈጠሩት ነገሮች አዝማሚያው ወደ ሂላሪ ክሊንተን ነው የሚሄደው የሚል አስተያየት በአጠቃላይ ለሙያዎችም ከህዝቡም መሀል መስማማት አለ። አሁን ትላንት የተደረገው እንደገና እነሱን ወደ ሂላሪ ክሊንተን እንዲያዝነብሉ ያደርጋል የሚል አስተያየት አለ። ዛሬ ለምሳሌ ምርጫው ቢሆን ሂላሪ ክሊንተን ታሸንፋለች የሚል አስተያየት አለ። ዋናው ግን ትልቁ ነገር ይሄም ያም ሆነ መጨረሻው ቀን ማን ነው ምርጫ ቦታ ላይ ተገኝቶ የሚመርጥ? አንዱ ትልቅ ይሄ እሷ ታሸንፋለች ብሎ ደግሞ ወሬ ከመጣ የእሷ ደጋፊዎች አሸንፈዋለች ብሎ ቤት ሊቀመጡ ይችላሉ።
መዘናጋት ሊኖር ይችላል
ስለዚህ እስከ መጨረሻው ድረስ ልናውቅ አንችልም ማን እንደሚያሸንፍ።
የምርጫው ማራኪነት እንደሌሎች ውድድሮች ሁሉ ያለቀ ውጤት አለመኖሩ የዲሞክራሲያዊ ሂደቱ ለሁሉም እኩል እድል መስጠቱ ነውና አነታራኪ ጭብጦቹ በርካታ ናቸው። ምናልባት የቀረበበት ክርክሮች የተካሄዱበት ሁኔታና መንገድ ከዚህ ቀደም ታይቶ የማያውቁ ቃላት እርሶ እንደገለጹ በመታየታቸው ያን የክርክር ጭብጥ የነጠቀ ይመስላል። ሆኖም ክርክሩም ሆነ የምርጫ ዘመቻው አልተጠናቀቀምና አቶ ዮሐንስ ጊዜያችን በማለቁ ሌሎች ጭብጦችን ማንሳት እድል አልኖረንም። በሂደቱ የሚኖሩትን ሁኔታዎች እንመለከታለን። መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አቶ አሉላ። Thank you.